የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምናመሻችሁ ውድ አድማጮቻችን፣ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ ዩሮፕ ጥር 19 2013 ዓ.ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። በኢትዮጵያ ግጭቶች በበረቱባቸውና በተደጋጋሚ ማንነትን መሰረት ያደረጉ ጥቃቶች በሚፈጸሙባቸው አካባቢ መፍትሄ የመፈለግ ስራ የጀመረው የሃይማኖት ተቋማት ጉባኤ ትላንት ወደ ቤንሻንጉል ክልል መተክል ዞን ማምራቱ ታወቀ። በትግራይ ክልል ትላንት ተቋርጦ የነበረው የስልክ መስመር መመለሱ ተገለጸ። የሶማሊያ ወታደሮች በኢትዮጵያ ውጊያ ተሳትፏል መባሉ፣ ሴት የሕክምና ባለሙያዎች ስላላቸው ሚናና ስለሚገጥማቸው ችግሮች እንዲሁም ሌሎች ቅንብሮች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሐዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን ጽዮን ግርማ የምሽቱን ዜና ታሰማናለች።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። የኤርትራ ወታደሮች ከኢትዮጵያ ትግራይ ክልል በአስቸኳይ እንዲወጡ የዩናይትድ ስቴትስ መንግስት አሳሰበ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ዛሬ ለመገናኛ ብዙሃን በላኩት መግለጫ ትግራይ ክልል ውስጥ በሚገኝ የስደተኞች መጠለያ ጣቢያ ውስጥ ዘረፋ፣ መደፈርና ሌሎች የሰብአዊ መብቶች ጥሰቶች እንደሚፈጸሙ ታማኝ ከሆኑ ሪፖርቶች ተሰምቷል ብለዋል። ቃል አቀባዩ አያይዘውም በኢትዮጵያ የሚገኙ ኤርትራውያን ስደተኞችን የኤርትራ ወታደሮች በኃይል ወደ ኤርትራ እየመለሷቸው ስለመሆኑ ማስረጃ አለ ብለዋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ተጽፎ የወጣው መግለጫ ከአፍሪካ በ140 ሚሊዮን የሕዝብ ብዛቷ ከፍተኛነት ሁለተኛ የሆነችው ኢትዮጵያን እያስተዳደረ በሚገኘው የኢትዮጵያ መንግስትና ሶስት ወራት ባስቆጠረው የትግራይ ክልል ጦርነት ተዋናይ በሆኑ አካላት ላይ አዲሱ የፕሬዝዳንት ባይደን አስተዳደር የሚያደርገውን ግፊት የሚያሳይ ነው ሲል አሶሺየትድ ፕሬስ በዘገባው ላይ አስፍሯል። ከትግራይ ክልል የወጡ የአይን እማኞችን ጠቅሶ የዜና ተቋሙ ባጠናቀረው ዘገባ የኤርትራ ወታደሮች ዘረፋ እንደሚፈጽሙ፣ ቤት ለቤት እየተዟዟሩ ሰዎችን እንደሚገድሉና ልክ እንደ አካባቢው አስተዳዳሪ እየተንቀሳቀሱ እንደሚገኙ ተጠቅሷል። የኢትዮጵያ መንግስት ሀገር ከድተዋል ተብለው የሚታመኑትን የትግራይ አመራሮች ለመያዝ በሚያደርገው ውጊያ ውስጥ የኤርትራ ወታደሮች ተሳትፈዋል ያለው ዘገባው፣ ነገር ግን የኢትዮጵያ መንግስት የኤርትራ ወታደሮች መሳተፋቸውን ሙሉ ለሙሉ አስተባብሏል ብሏል። ተደረጉ በተባሉ የሰብአዊ መብት ጥሰቶች ዙሪያ ገለልተኛና ግልጽ የሆነ ምርመራ እንዲደረግ የሚጠይቀው የውጭ ጉዳይ መስሪያ ቤቱ መግለጫ የትና ምን ያህል የኤርትራ ወታደሮች በትግራይ እንደሚገኙ አልታወቀም ብሏል። ሆኖም ይህን ጥያቄ የዩናይትድ ስቴትስ መንግስት በቀጥታ ለኤርትራ መንግስት ባለስልጣናት አቅርቦት እንደሆነ የታወቀ ነገር የለም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት እስካሁን በጉዳዩ ላይ የሰጠው ምላሽ የለም። የአይን እማኞች ግን በሺዎች የሚቆጠሩ የኤርትራ ወታደሮች በኢትዮጵያ ትግራይ ክልል ውስጥ እንደሚገኙ የገለጹ ሲሆን የኤርትራ መንግስት በበኩሉ በጉዳዩ ላይ የሰጠው ምላሽ የለም። ሆኖም የኤርትራ ማስታወቂያ ሚኒስቴር በትዊተር ገጹ ላይ እንዳሰፈረው በኤርትራ መንግስት ላይ የሚደረገው የስም ማጥፋት ዘመቻ እንደገና እየጨመረ ነው ብሎታል። የውጭ ጉዳይ መስሪያ ቤቱ ሌላው ከታማኝ ዘገባዎች እንደተረዳው ገልጾ አሳሳቢ እንደሆነ የጠቀሰው በትግራይ ክልል ውስጥ የምግብ እጥረት መከሰቱን ሲሆን፣ በአስቸኳይ የሰብአዊ እርዳታ ወደ ትግራይ ክልል ካልተንቀሳቀሰ በመቶና በሺዎች የሚቆጠሩ ሰዎች ሊሞቱ ይችላሉ በሚለው ጉዳይ ስጋት አለን ብሏል። በሌላ በኩል በቅርቡ የአሜሪካ ድምጽ ያነጋገራቸው የትግራይ ክልል ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ ኃላፊ አቶ አብርሃ ደስታ በክልሉ 4.5 ሚሊዮን ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው ገልጸው ያለውን ምግብ በሚገባ ለማከፋፈል ደግሞ አሽከርካሪዎች የጸጥታ ስጋት እንዳለባቸው ተናግረዋል። በመሆኑም ኮማንድ ፖስት በማቋቋም በእጀባ እርዳታውን ለማድረስ በዝግጅት ላይ እንዳሉ አስታውቀዋል። በነ አቶ ጀዋር መሐመድ የክስ መዝገብ ዛሬ የተከሳሾችን የእምነት ክህደት ቃል ለመስማት ቀጠሮ የነበረው የልደታው ከፍተኛ ፍርድ ቤት ችሎት ተቋረጠ። ችሎቱ የተቋረጠው የእስረኞቹ ቤተሰቦችና የችሎቱ ታዳሚዎች ቢጫ ልብስ ለብሰዋል በማለት ወደ ችሎት እንዳይገቡ መከልከላቸውን ጠቅሰው ተከሳሾች አቤቱታ ማቅረባቸውን ተከትሎ ነው። ፍርድ ቤቱ የተፈጠሩት ችግሮች ታርመው ለጥር 27 ችሎቱ እንዲታይ ተለዋጭ ቀጠሮ ሰጥቷል። ሙክታር ጀማል ስርስራለው።
እነ አቶ ጀዋር ሲራጅ መሐመድ የተከሰሱበት የልደታው ፌደራል ከፍተኛ ፍርድ ቤት ዛሬ የተከሳሾችን የእምነት ክደት ቃል ለመስማት የቀጠረው ችሎት ሳይከናወን ቀርቶ ተቋርጧል። የችሎቱ ሂደት የተቋረጠው የተከሳሾች ወላጆችና ደጋፊዎች ወደ ችሎቱ እንዳይገቡ በመደረጉ ነው። ከተከሳሾች አቶ ጀዋር ሲራጅ መሐመድ፣ አቶ በቀለ ገርባ፣ አቶ ደጀኔ ጣፋና አቶ ሐምዛ አዳነ ተራ በተራ ለችሎቱ እንደገለጹት ሕጉ ቤተሰብ ችሎት ላይ ተገኝቶ እንዲታደም የሚፈቅድ ቢሆንም በጸጥታ ኃይሎች ተከልክለው ሌሎች ደግሞ መታሰራቸው በተረጋጋ መንፈስ ችሎቱን ለመከታተል አያስችለንም ሲሉ ተናግረዋል። የተከሳሾች ጠበቆች በበኩላቸው የተከሳሾች ወላጆችና በችሎቱ ላይ ለመታደም የመጡ ሰዎች ቢጫ ልብስ ለብሰዋል በማለት በር ላይ ሲከለከሉና ሲንጓጠጡ አይተናል፣ ቢጫ ልብስ መልበስ በየትኛውም ሕግ የተከለከለበት መመሪያ የለም በማለት ተከራክረዋል። በዚሁ ሂደት ባልተረጋጉበት መንፈስ ችሎቱን ማስኬድ ስለማይቻል እንዲቋረጥና ሌላ ቀጠሮ እንዲሰጥም ጠበቆቹ ጠይቀዋል። በጉዳዩ ላይ ሐሳብ የሰጠው አቃቤ ሕግ ሰው የፈለገውን አይነት ልብስ ቢለብስም የተለየ መመሪያና ሕግ አለመኖሩን ገልጾ ነገር ግን የልብሱ እንድምታ ያሳስበናል ብሏል። ሆኖም የችሎቱ መቋረጥ የፍትህ ሂደቱን ሊያዘገይ ተከሳሾችን ሊጎዳ ስለሚችል እንዲካሄድ ጠይቋል። የግራ ቀኙን የሰማው ፍርድ ቤት የጸጥታ አካላት ታዳሚዎች ለብሰው በሚመጡት ልብስና መሰል ጉዳዮች አማክሯቸው እንደነበረ የገለጸ ሲሆን ተከሳሾች እንዳሉት ወላጆችና የሚታደሙ ሰዎች ባልተገኙበት ችሎቱ ሙሉ ነው ማለት ስለማይቻል ሌላ ተለዋጭ ቀጠሮ ለጥር 27/2013 እንዲሰጥ ወስኗል። ዛሬ የችሎቱን ሂደት አስተጓጉለዋል የተባሉ ችግሮች በቀጣዩ እንዲስተካከሉም ብሏል ፍርድ ቤቱ። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን እናመሰግናለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በመሆን በትላንትናው ዕለት ሹመታቸው የጸደቀላቸው አንቶኒ ብሊንከን ውስብስብ የሆነውን ዓለም አቀፋዊ ተግዳሮቶች ለመወጣት ከዋነኞቹ አገሮች ጋር ተባብረው እንደሚሰሩ ቃል ገቡ። ይህንንም ለማድረግ የአሜሪካን የውጭ ጉዳይ ፖሊሲ የተለያዩ አሳታፊና ሁሉን አቀፍ ለማድረግ ጠንክረው እንደሚሰሩ ተናግረዋል። የዩናይትድ ስቴትስ የዲፕሎማቲክ ቁንጮ በመሆን ለመጀመሪያ ጊዜ የተሾሙት ብሊንከን ዛሬ በአሜሪካ የውጭ ጉዳይ ሚኒስቴር ዋና መስሪያ ቤት ሲደርሱ አቀባበል ተደርጎላቸዋል። የአሜሪካ አመራር በመላው ዓለም ይፈለጋል ያሉት ብሊንከን ከአጋሮቻቸውና ሸሪኮቻቸው ጋር በመሆን የኮቪድ-19 ወረርሽኝ፣ የአየር ንብረት ለውጥ፣ የኢኮኖሚ ቀውስና የመሳሰሉትን ታላላቅ ችግሮችን ለመፍታት ዲፕሎማሲን በዋነኛነት እንደሚያስቀድሙ ተናግረዋል። ብሊንከን በማከልም በዲሞክራሲ ላይ በተቃጡ አደጋዎች፣ የዘር መድሎ በሌለበት እኩልነትና እንዲሁም ለደህንነታችን አስጊ በሆኑ ጉዳዮች ዙሪያም ጠንክረን እንሰራለን ብለዋል። ብሊንከን ወገንተኝነት በሌለበት ግልጽነት የሰፈነበት አሰራር እንዲኖርም ጥሪ አድርገዋል። ህንድ ውስጥ በአርሶ አደሮች የተቀሰቀሰው ተቃውሞ ተባብሶ ዛሬ አንድ ሰው ተገድሏል። በደርዘን የተቆጠሩ ሰዎች ደግሞ ቆስለዋል። በተቃውሞ እንቅስቃሴው የተሳተፉት አርሶ አደሮች ህንድ ውስጥ በዋና ከተማዋ የሚገኘውን ሬድ ፎርት የተባለ ታሪካዊ ቦታ በመክበብ ተቃውሞ ሲያደርጉ የቆዩ ሲሆን ዛሬ በመቶዎች የሚቆጠሩ ፖሊሶች ወደ ኒው ዴሊ የሚወስዱ መንገዶችን በመዝጋት አመጹን ለመከላከል ሲሞክሩ ውለዋል። በዚሁም ከተቃውሞ አድራጊዎች ጋር በመጋጨታቸው የሰው ህይወት ሊያልፍ ችሏል። አርሶ አደሮቹ ላለፉት ሁለት ወራት በግብርናው ዘርፍ ላይ አዲስ የተደረገው ለውጥና የወጣው ህግ ትልልቅ የእርሻ ኮርፖሬት ያላቸውን ገበሬዎች የሚጠቅምና በአነስተኛ ደረጃ የሚሰሩ ገበሬዎችን የሚጎዳ ነው በሚል ለሁለት ወራት ያህል ሲቃወሙት ቆይተዋል። መንግስት በበኩሉ ህጉ የገበሬዎቹን ምርት በማሳደግ ጥቅማቸው እንዲጨምር ተደርጎ የወጣ ነው ቢልም ተቃውሞ እየበረታ በመምጣቱ ተፈጻሚ ሳይሆን ለ18 ወራት ታግዶ ቆይቶ ነበር። ሆኖም ላለፉት ሁለት ወራት ተቃውሟቸው የበረታው አርሶ አደሮቹ 10,000 የሚሆኑ የእርሻ መኪናዎችንና በሺዎች የሚቆጠሩ እግረኞችና ፈረሰኞችን ትላንት በተከበረው የሀገሪቱ ህገ መንግስት የጸደቀበት ክብረ በዓል ላይ ሰልፍ በማድረግ ከፖሊሶች ጋር ተጋጭተዋል። በዛሬው ዕለትም ፖሊስ አብዛኛዎቹን ቦታዎች ተቆጣጥሮ ትሏል። አድማጮች የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የእረቡ ምሽት ዝግጅታችንን ነው። ወደ ዓለም አቀፍ የኮቪድ-19 ዕለታዊ መረጃ ስናልፍ የዚምባብዌ መንግስት ዛሬ በኮቪድ-19 ምክንያት ህይወታቸው ያለፈውን ሁለት የሚኒስትሮች ምክር ቤት አባላቱን የቀብር ስነ ስርዓት አስፈጽሟል። እነዚህን ሟቾች ጨምሮ ካቢኔው አራት ሚኒስትሮቹን በኮቪድ ምክንያት አጥቷል። ሶስቱ ሚኒስትሮች የሞቱት በዚህ ወር ነው። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ኮቪድ-19ን ለመከላከል በድንበር እንቅስቃሴዎች ጥብቅ የሆኑ እርምጃዎች እንደሚወሰዱ አስታወቁ። ይወሰዳሉ ከተባሉት ጥብቅ ቀባዎች መካከልም ከውጭ ወደ ሀገሪቱ የሚገቡ መንገደኞች ለአስር ቀናት ሆቴል ውስጥ ተለይተው እንዲቀመጡ ይደረጋሉ ብለዋል። ጠቅላይ ሚኒስትር ጆንሰን ዛሬ ለፓርላማው እንደተናገሩት ከፍተኛ ስጋት ውስጥ ከሚገኙ 30 ሀገሮች ወደ ሀገራቸው የሚመለሱ ዜጎችና ነዋሪዎች ወደ መደበኛ ኑሯቸው ከመግባታቸው በፊት መንግስት በሚያመቻቸው የለይቶ ማቆያ ቦታ ለአስር ቀናት ተለይተው እንዲቀመጡ ይደረጋሉ ብለዋል። በእንግሊዝ ከጥር ወር መግቢያ ጀምሮ ትምህርት ቤቶች የተዘጉ ሲሆን ይህም እስከ መጋቢት ድረስ የሚቆይ ይሆናል ተብሏል። ይህ በእንዲህ እንዳለ አገሮች ጸረ ኮሮና ቫይረስ ክትባትን ለማዳረስ እየተጣጣሩ ባሉበት በዚህ ወቅት በመላው ዓለም የቫይረሱ ተያዦች ቁጥር 100 ሚሊዮን ደርሰዋል። 2.1 ሚሊዮን ሰዎች ደግሞ በቫይረሱ ምክንያት ሕይወታቸው አልፏል። ቫይረሱ ለመሰራጨትና 50 ሚሊዮን ሰዎችን ለመያዝ የወሰደበት ጊዜ 11 ወራት ሲሆን ቀሪዎቹ 50 ሚሊዮን ሰዎች ተይዘው 1 ሚሊዮን ለመድረስ ግን 3 ወራት ብቻ ነው የፈጀበት። ይህ የሚያሳየው የስርጭት መጠኑ በፍጥነት እየተስፋፋ መምጣቱን ሲሆን የጤና ባለስልጣናት ሰዎች የአፍና አፍንጫ መሸፈኛ ጭንብል በሚገባ እንዲያጠልቁ፣ ርቀታቸውን እንዲጠብቁና ሰዎች በርከት ብለው የሚታደሙበትን ዝግጅቶች ከማድረግ እንዲቆጠቡ አጥብቀው እየመከሩም እያስጠነቀቁም ይገኛሉ። ከ100,000 በላይ ዜጎቻቸውን በቫይረሱ ምክንያት የተነጠቁ ሀገራት ቁጥር 5 ደርሷል። አድማጮች ለሰዓቱ የያዝናቸው የዓለም ዜናዎች እነዚህ ነበሩ። ከቀሪ የረቡዕ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ሲሆንን ለዜናው እናመሰግናለን። አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የሮብ ምሽት ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ @voamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዛዋሪው የስልክ ቁጥራችን 202-205-9942 ነው። አድማጮች ወደ ኋላ ከሚቀርቡት ዝግጅቶቻችን መካከል አንዱን ለቅብሻ እናሰማችሁ።
በወታደር ኃይል ያለ ሁሉ ሰላም ወርዷል ማለት አይቻልም። እውነት ለመናገር ሰላም ነው፣ ከዚህ በኋላ ስጋት የለብኝ የሚል ወንድም ወንድሜ ነው ብሎ ተቀብሎ ራሱ ደጀን ሲሆነው ዋስ ሲሆነው ነው። ስለዚህ እሱም ነገር ነው እኛ ማምጣት የምንፈልገው።
የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የሆኑት ሊቀ ትጉሃን ቀሲስ ታጋይ ታደለ ናቸው። በኢትዮጵያ ውስጥ ትልቅ አለመረጋጋት እየፈጠሩ ያሉትን ግጭቶችንና ጥቃቶችን ለመከላከልና ለማስቆም የሃይማኖት ተቋማት ኃላፊነታቸውን ምን ያክል እየተወጡ ነው ስለሚለው ጉዳይ አነጋግረናቸዋል። በአብይ ርዕሳችን ይቀርባል። አሁን የዕለቱ አብይ ርዕስ ይቀርባል። በኢትዮጵያ ግጭቶች በበረቱባቸውና በተደጋጋሚ ማንነትን መሰረት ያደረጉ ጥቃቶች በሚፈጸሙባቸው አካባቢዎች የችግሩን መንስኤ ከስር መሰረቱ አጥንቶ መፍትሄ የመፈለግ ስራ የጀመረው የሃይማኖት ተቋማት ጉባኤ ትላንት ወደ ቤኒሻንጉል ክልል መተክል ዞን አምርቷል። በቀጣይም ትግራይ ክልል ውስጥ ወደሚገኙ ከተሞችና ወደ ኩንሶ አቅንቶ ከነዋሪዎች ጋር ውይይት እንደሚያደርግ የሃይማኖት ጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ከአሜሪካ ድምፅ ጋር ባደረጉት ቆይታ ተናግረዋል። ለመሆኑ በኢትዮጵያ ውስጥ ትልቅ አለመረጋጋት እየፈጠሩ ያሉትን ግጭቶችና ጥቃቶች ለመከላከልና ለማስቆም የሃይማኖት ተቋማት ኃላፊነታቸውን ምን ያህል እየተወጡ ነው በሚል ሐሳብ ዙሪያ ከሊቃነ ትጉሃን ቀሲስ ታጋይ ታደለ ጋር ቆይታ ያደረገችው ስመኝሽ የቆየናት ቀጥሎ ይቀርባል።
ቀት ጉሃን ቀሲስ ታጋይ ታደለ ዲሳባት የሃይማኖት ተቋማት የፈጠሩትን ጥምረት በጠቅላይ ጸሐፊነት የሚመሩት እርሶ ኖት። ይህ ማለት ደግሞ እንግዲህ ተቋሙ በሀገሪቱ 97% የሚሆነውን አማኝ ህዝብ ያቀፈ ነውና ከዚህ አንጻር መጀመሪያ ማነሳለው ጥያቄ እርሶ የሚመሩት የሃይማኖት ጉባኤ ግጭቶች ሲከሰቱ መግለጫ ከመውጣት ባለፈ በተለይ ግጭቶች ከመከሰታቸው አስቀድሞ ምርምር የማድረግና የመከላከል ስራ ይሰራል?
አመሰግናለሁ። በዚህ የሃይማኖት ተቋማት በስፋት በሀገሪቱ ውስጥ ቢኖሩም እንደተባለው ግጭቶች እየተስተናገዱ ነው። በተለይ ኢትዮጵያ ውስጥ ከየትኛውም ዘመን ሰምተነውም አይተነውም በታሪክም ተጽፎም የማናገኘው አንዳንድ ብሔርን ማንነትን መሰረት ያደረጉ ግጭቶች እየተከሰቱ ናቸው። ሰው አመልክቶ ባልተወለደበት ወይንም ደግሞ ይህንን ብሔር ዶም ብሎ ባልሆነበት ሁኔታ ላይ በማንነቱ እየተሸማቀቀ እየተፈናቀለ እየተገደለ ብዙ መከራም እያየ እንደሆነ የአደባባይ ሚስጥራችን ነው። ዞሮ ዞሮ የተለያዩ ስራዎች ይሰራሉ። ለምሳሌ የሰላም ስብከቶች በየቤተ እምነቱ ይሰበካሉ። የአብሮነት ስብከቶች ይሰበካሉ። ይሄ ተቋም 10 ዓመታትን እንኳን አላስቆጠረም፣ ግን ከችግሮቹ የተወለደ ተቋም ነው። ይሄ ችግሮችን ለመቅረፍ በጋራ የተቋቋመ ተቋም ነው። በጣም ለረዥም ጊዜ የፈጀ መለያየት ላይ ተሰርተዋል። አንድነት ላይ ሳይሆን፣ አብሮነት ላይ ሳይሆን። የኢትዮጵያ ሃይማኖት ተቋማት ጉባኤ ደግሞ አብዛኛው ጊዜውን የሚያሳልፈው ግጭቶችን እንዳይከሰቱ ከማስተማር ጀምሮ እንደገናም ግጭቶቹ ደግሞ ሊከሰቱ ይችላሉ ብሎ ስጋት ካለው መግለጫ፣ የሰላም ጥሪ በተደጋጋሚ ያወጣሉ። ለዚህ ማሳያ የሚሆነው ስማኝ በቅርቡ የትግራይ እና በፌዴራል መንግስት መካከል የተፈጠሩ ውጥረቶች ነበሩ። እንደምታውቂው ወደ ድርድር፣ ወደ ንግግር፣ ወደ መግባባት፣ ወደ ጠረጴዛ እንዲመጣ ከ2 ዓመት በላይ በትግራይና በአማራ ክልል መካከል፣ በትግራይና በፌዴራል መንግስት መካከል፣ በኦሮሚያና በሶማሌ ክልል መካከል በተመሳሳይ እንደዚህ አይነት ስራዎች ኢትዮጵያ ሃይማኖት ተቋማት ጉባኤ ኢኒሽቲቭን ወስዶ ፌል ያደረጉበትን መንገድ እንዴት ወደዚህ ወደ ግጭት እንደገባ ለመግለጽ ሞክረናል። አሁን በቅርቡ ምርጫ ፊት ለፊታችን አለ እንደምታውቂው እና ከምርጫ በፊት ሁሉም የፖለቲካ ፓርቲዎች ወይንም የፖለቲካ አመራሮች የኢትዮጵያን ሕዝብ ዳግም ወደ ግጭት፣ ወደ ብጥብጥ፣ ወደ ሰላም እጦት እንዳያስገቡ ሰላማዊ ምርጫ እንዲካሄድ፣ ግልጸኝነት ያለው ምርጫ እንዲካሄድ፣ ሁሉም ደግሞ ያንን የሚመጣውን ውጤት አምኖ ተቀብሎ ለኢትዮጵያ ሕዝብ ሲል ወደ ግጭት እንዳይገባ ይህንን ቃል እንዲገቡ ለማድረግ ስራ እየሰራን ያለ ነው።
እንግዲህ ሶም እንደጠቀሱት ጉባኤው በራሱ በሀገሪቱ ውስጥ የሚታዩ የተለያዩ ወቅታዊ ችግሮች የወለዱት ጉባኤ ነው እና አስቀድሞ ችግሮችን የሚመለከት ምርምር የሚያደርግ ተቋም ወይም ክፍል በእናንተ ስር ካለ አስቀድመን ተከላክለናቸዋል የምትሏቸው ችግሮች ነበሩ?
ከፍተኛ የሰላም ግንባታ ሴት መጽሐፍ ለምሳሌ በተለያዩ ቋንቋ ከሁሉም ቤተ እምነቶች በተውጣጡ ምሁራን 2006 አሳትሟል። የሰላም ግንባታ ማኑዋል ማስተማሪያ መጽሐፍ ነው። የሰላም ሴት ግንባታ መጽሐፍ አንደኛ ይህንን መንገድ ሁሉም ከተከተለ የሰላም ሴት ግንባታውን ግጭቶቹ ሙሉ በሙሉ እንኳን ማስቆም ባንችልም እንቀንሳለን ብለን እናስብ። ሁለተኛው እየተከተልን ያለነው መንገድ በትክክል በተደጋጋሚ ችግር የደርስባቸውን ቦታ እንደ መነሻ ምንድን ናቸው፣ ሩት ኦፍ ኮዞቹ ምንድን ናቸው ማለት ሁሌ እሳት የማጥፋት ስራ ነው የምንሰራ የነበረው እና በደንብ ትክክል በተጠና መልኩ ይህንን ነገር ጥናት ጀምረናል። ለምሳሌ እንደነ በምዕራብ አርሲ በሻሸመኔ ዙሪያ እና ኮፈሌ አካባቢ እና አሳሳ አካባቢ እነዚህን አካባቢ ፖለቲካ ነው ወይስ ሁሉ ጊዜ ሽፋን እየተሰጠው በትክክል ችግሮቻቸው ምንድን ነው ብለን ለሚመለከተው ባለድርሻ አካል ለማቅረብ ጥናት ጀምረናል። አሁን ምዕራብ አርሲ ብቻ አይደለም፣ እንደነ ጉራ ፈርዳ አካባቢ አሁንም መተከል አጋጣሚ ሆኖ ጥሩ ሰዓት ነው ዛሬ ደወልሽ፣ ነገ ጠዋት እኔ ወደ መተከል ዙሪያ እሄዳለሁ። እዛ ወደ 200 ከአራት ዞኖች የተጣጡ በዚህ ጉዳይ ላይ ውይይት አለ። ይሄ እንግዲህ ውይይቶቹ ምንድነው አንዳንድ ጊዜ ለመንግስት አካላት ለጸጥታ አካላት የማይናገሩ ግን እኛን አምነው ለሃይማኖት ተቋማትን አምነው የሚናገሩ ጉዳዮች ይኖራሉ።
እንግዲህ ግጭቶቹ ባሉባቸው የተለያዩ ሀገሮች አሁን እንደጠቀሱት በቤንሻንጉል፣ በኦሮሚያ፣ በኮንሶ፣ በትግራይ ያለውም የሰብአዊ ቀውስ ዙሪያ በተመለከተ በየቦታው በመንቀሳቀስ እየሰራችኋቸው ያሉ ስራዎች ምንድናቸው?
እንዳልኩሽ እነዚህ አሁን ኦልሬዲ የተጠቀሱ ቦታዎች እንዳልኩሽ ግጭቶች አብጠው የፈነዱ ቦታዎች ናቸው። ምናልባት ያልፈነዱ ቦታዎች በየቦታው ግን ያበጡ አንዳንድ መሰል ምልክቶች የሚታዩባቸው ቦታዎችም አሉ። ይፈነዳሉ ነገ ብለን የምንጠብቃቸው ቦታዎችም አሉ። አሁን ትግራይ ኦልሬዲ ፈንድቶ ምን ብሎ አብቅቷውን ግን አገራዊ ሰላም እዛ አካባቢ ክልላዊ ሰላም እንዲመጣ ብዙ ችግሮች ተከስተዋሉ። የተለያዩ ጉዳቶች ደርሰዋሉ። ሰው እዛ አሁን የሚፈልገው ትልቁ ዳቦ ነው የመጀመሪያው። ከዛም ሰላም ነው። ከዛም ደግሞ ወደ ነበረበት አብሮነት ለመመለስ ከእምነት አባቶች ይጠብቃሉ እና የእምነት ተቋማቱን አባቶችን ይዘን ወደ ትግራይ ክልል ከአስር ቀን ባልበለጠ ጊዜያት ውስጥ ወደ ትግራይ ክልልም እንሄዳለን በተመሳሳይ። ሁለተኛ በዚህ ወደ ቤንሻንጉል አሁንም ሁለተኛ ዙር ነው የሄድ ነው። የገና ዋዜማም እነ ተቀዳሚ ሙፍቲ ፓትርያርኩን ተወካይ እነ ካርዲናል ተወካይ ሌሎችም ጨምረን ቤንሻንጉል ነበርን። አሶሳ አካባቢ ነው ይሄድ ነው። በራሁን ግን ህዝቡ በጋራ በአንድ ጅምላ መቃብር ነው የተቀበረው። እንደ ስርዓታቸው ጸሎተ ፍታትን ለማድረግ ከአንድ ሳምንት በኋላ እዛ አካባቢም እንደዛ አይነት ስራ አለን። በኮንሶ አካባቢም በቅርቡ እዛው እያወያየን ነበረ ከአንድ ከአስር ቀን በፊት። አንዳንድ ቦታዎቹ ሰላማዊ ሁኔታዎች ተፈጥረዋሉ፣ ግን ስጋቶች እዚህ ከማንነት ከመወሰን ጋር ተያይዞ ህዝቡን ቀውሱ ቀውስ ውስጥ እየከተቱ ያሉና አሁንም ድጋሚ ቀነ ቀጠሮ ይዘናል። እዛ አካባቢ ጉራ ፈርዳን በተመሳሳይ እንደዛው አሁንም ጋብ ያለ ይመስላል። በወታደር ኃይል ያለ ሁሉ ሰላም ወርዷል ማለት አይቻልም። እውነት ለመናገር ሰላም ነው፣ ከዚህ በኋላ ስጋት የለብኝ የሚል ወንድም ወንድሜ ነው ብሎ ተቀብሎ ራሱ ደጀን ሲሆነው ዋስ ሲሆነው ነው። ስለዚህ እሱም ነገር ነው እኛ ማምጣት የምንፈልገው። ትግራይ ክልል አሁን ወደ 6 ዞን ዋና ዋና ከተማዎች ለማወያየት በቀጣይ የካቲት ወር ላይ ፕሮግራም ይዘናል። አዲግራት ላይ፣ አክሱም ላይ፣ ሽሬ ላይ፣ አድዋና ማይጨው ላይ መጨረሻም መቀሌ ላይ ለማድረግ የሰላም ስራ የአብሮነት ስራ በደንብ ለመስራት እየተንቀሳቀሰ ነው ያለው።
አድማጮች፣ ከሊቀ ትጉሃን ቀሲስ ታጋይ ታደለ ጋር የተደረገው ቆይታ አላበቃም። ከወራት በኋላ በኢትዮጵያ የሚደረገውን ምርጫ ጨምሮ በሌሎች በርካታ ጉዳዮች ዙሪያ የሃይማኖት ተቋማት ጉባኤ የሚሰራቸውን ስራዎች ያካተተው ሁለተኛው ክፍል በነገው ዕለት ይቀርባል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትላንትና በአዲስ አበባ መስተዳደር ያቀረበው የህገ ወጥ የመሬት ወረራና ያለ አግባብ የተያዙ ቤቶችን የሚያሳይ የጥናት ውጤት ኢዜማ ከዚህ ቀደም ያካሄደውን ጥናት ያረጋገጠ ነው ሲል ገልጿል። የአዲስ አበባ መስተዳደር የኢዜማ ጥናት ያተኮረው ከለውጡ ወዲህ ላይ ሲሆን የህገ ወጥ ወረራው ከ1997 ጀምሮ ጠንከር ባለ መልኩ የተካሄደ ነው ብሏል። የአዲስ አበባ መስተዳድር በመግለጫው እንደገለጸው ኢዜማ የመሬት ወረራ ላይ በጥናት አገኘው ያለው ውጤት 1/3 ትክክል ነው። ፀሐይ ዳምጠው ዝርዝር ዘገባ አላት።
የአዲስ አበባ ከተማ አስተዳደር በህገ ወጥ መንገድ ቤቶችን መያዝን ጨምሮ ተፈጸሙ ባላቸው ህገ ወጥ ድርጊቶች ከ1997 እስከ 2012 ዓ.ም ድረስ ባለው ጊዜ ውስጥ በህገ ወጥ መንገድ ከ1338 ሄክታር መሬት በላይ ተወሯል ሲል ገልጿል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በበኩሉ በከተማው ከለውጥ ወዲህ ላለፉት 2 ዓመታት ከ213,000 ካሬ ሜትር ቦታ በህገወጥ መንገድ መያዙን በጥናት አረጋግጫለሁ በማለት ይፋ ማድረጉ ይታወሳል። የኢዜማ ፓርቲ ቃል አቀባይ አቶ ናትናኤል ፈለቀ ለአሜሪካ ድምጽ እንደገለጹት በከተማ አስተዳደር የተጠናው ጥናት ተገቢ ነው ይላሉ።
የትላንትናውን መግለጫ ክብር ምክትል ከንቲባ የሰጡትን አዳምጠነዋል። በአጠቃላይ እኛ በከተማ ውስጥ ከመኖሪያ ቤት አቅርቦት ጋርና ከመሬት ጋር በጥናታችን ያገኘነውን ውጤት የሚያረጋግጥ እንደውም እኛም ከሰራ ነው እና ከደረስንበት በባሰ መልኩ ችግሩ ስር የሰደደ መሆኑን የሚያሳይ በጣም ብዙ መሬት እና በጣም ብዙ መኖሪያ ቤት ያለ አግባብ ከህግ ውጪ ሲተላለፍ እና ሲወረር እንደነበረ ያረጋገጠ መግለጫ ሆኖ ነው ያገኘው። ይህንን ጥናት ስናጠና የእኛ በሁለት ዓመት መገደብ የደረሱን ጥቆማዎች የችግሩ አሳሳቢነት በጣም ከመጨመሩ ጋር ተያይዞ እና ደግሞ የእኛም አቅም ውስንነት ያለበት ሆኖ ነው እንጂ ችግሩ እንዳለ የእኛም ጥናት እነሱ በኋላም እንግዲህ አጥንተን ደረስንበት ያሉት ያረጋገጠው ነው።
የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ ትናንትና የጥናቱ ውጤት ላይ በሰጡት መግለጫ ኢዜማ በጥናቱ በህገ ወጥ መንገድ ወረራ የተፈጸመበት ካለው መሬት ውስጥ የተወሰነ መሬት በአዲስ አበባ ውሃና ፈሳሽ የተያዘ መሬት ነው። ነገር ግን ኢዜማ መግለጫውን ሲያወጣ ከተማ አስተዳደሩ በጥናት ላይ ነበር ብሏል።
ኢዜማ ባለፈው አንድ ጥናት አካሂዶ ወደ 200 እንደዚህ የሚሆን ሄክታር መሬት በህገ ወጥ መንገድ ታጥሯል ብሏል። ግን ኢዜማ መግለጫውን ሲያወጣ እኛ ጥናት ውስጥ ነው ያለን፣ ነግረናቸዋል። እነሱም በአካል ተገናኝተን ከዛ በፊት የፓርቲውን መግለጫ መለስ ብላችሁ የብልጽግና ፓርቲ ነሐሴ ላይ መግለጫ አውጥቷል። ፓርቲ ጥናት ይደረግ የአመራር ለውጥም በፍጥነት ተደርጎ አሁን አዲስ አበባን እየመራ ላለው አመራር የተሰጠን የስራ አቅጣጫ በዚህ ዘንድ የሚነሳውን የአሰራር ብልሽት ማስተካከል ነው። ነገር ግን ኢዜማም ይሁን ሌላም ይሁን ግብአት ካመጣ እሰየው ብለን እንደ ግብአት እንጠቀማለን። የጋራ ሀብታችን ነው። ስለዚህ የኢዜማን እንደ ግብአት ወስደ ነው ስናየው 2/3 የአዲስ አበባ ከተማ ውሃና ፍሳሽ ንብረት ለጊዜው ግንባታ በማካሄድ የያዛቸው ቦታዎች እንጂ ሌሎች ሰዎች ያጠሩት አይደለም። 1/3 የሚሆነው ግን በትክክል የተወረረ የታጠረ መሆኑን አይተናል። እነሱ ካመጡት
ኢዜማ ጥናቱን ማካሄድ በጀመረበት ወቅት ለከተማ መስተዳደሩ ጥሪ አቅርቦ ነበር ይላሉ አቶ ናትናኤል።
መጀመሪያ ምንድን ነው ብለን ሰኔ 12 አካባቢ ነው ጥናቱን የጀመርነው። ምን ብለናቸው ነበረ? እንደዚህ አይነት ጥናት እያጠና ነው እና እንደዚህ ግብአት እንፈልጋለን ከእናንተ ብለን ጠይቀናቸው ነበረ። የዛኔ የከተማው አስተዳደር ራሱ የመሬት ልማት ኤጀንሲው የቤቶች አስተዳደሩ ለእኛ ጥያቄ መልስ ለመስጠት ፈቃደኛ አልነበሩ። ከዛ በኋላ ላይ እንደገና መልሶ ደግሞ ጥናታችንን አጠናቀን ለህዝብ ይፋ ከማድረጋችን በፊት ጥናታችን ያገኘነው ግኝት ይሄ ነው፣ እኛ በጥናታችን ብቻ ግማሽ ብቻ እንዳይሆን የተሟላ ሪፖርት እንድናቀርብ ከሁሉም ወገን የሸፈነ እንዲሆን የእናንተ ምላሽ ስጡን ብለን ለሶስቱ አካላት ድጋሚ ደብዳቤ አስገብተን ነበር፣ ለመሬት ልማት፣ ለቤቶች እና ለከተማ አስተዳደሩ። ለዛም ምላሽ ለመስጠት ፈቃደኛ አልሆኑ።
እንደ ከተማ መስተዳደሩ ገለጻ 66 መንደሮች ከ200,000 በላይ ሰዎች የሚኖሩበት በህገወጥ መንገድ ተመስርቶ እንዳለና በቤተ እምነቶች ስም በህገወጥ መንገድ መሬት መያዙም ተገልጿል። የከተማው ምክትል ከንቲባ በዚህ ዙሪያ የተወሰደውን እርምጃ እንዲህ ገልጿል።
16 ዓመት በላይ ሰፍረው የቆዩትን ሰዎች፣ ለ20 ዓመታት የኖሩትን ሰዎች አሁን ተነስተን ይሄ መሬት ህገወጥ ነው እና ይፍረስ ማለት ተገቢ ነው ብለን አላየነውም። ተጨማሪ ጥናቶችን አድርገን ለማህበረሰቡ የተለየ መፍትሄ ማድረግ እንዳለብን፣ ህገወጥነት ግን እንደ ህገወጥነት ታይቶ እየተስተካከለ ካልሄደ በስተቀር ረዥም ጊዜ ቆይተዋል፣ ምን ይደረግ እየተባለ የሚቀጥል ከሆነ ሊያጠፋን እንደሚችል ከህብረተሰቡ ጋራ ትምምን ፈጥሮ ለወደፊቱ ለእንደዚህ አይነት በማያጋለጠ መንገድ ማስቆም ይገባናል የሚል ነው። ይሄ 1,000 ሄክታር እሱን አያካትትም ማለት ነው። ቤተ እምነቶች በብዙ መንገድ በተለያየ ቦታ ላይ ተገንብተው አግኝተናቸዋል። ቤተ እምነቶች መከላከል ያስፈልግ ነበረ ሳይገነቡ። አንዴ ከተገነቡ በኋላ ግን ራሳቸው ቤተ እምነቶቹ ኃላፊነቱን መውሰድ እንዳለባቸው ተማምነናል። ራሳቸው ኃላፊነቱን ወስደው ማፍረስ እንዳለባቸው እና ለአምልኮ እጥረት ገጥሟቸው ከሆነ ከተማ አስተዳደሩ የተቸገሩበት ቦታ ላይ በህጋዊ መንገድ እንዲያስተናግዳቸው እሱን በተመለከተ እነሱ በወሰዱት ኃላፊነት መሰረት ማስተካከያ ሲያደርጉ የምንገልጸው ይሆናል ማለት ነው።
የኢዜማ ቃል አቀባይ አቶ ናትናኤል የመንደር ምስረታና በህገ ወጥ መንገድ በቤተ እምነት ስም የተያዙ መሬትን በተመለከተ ፓርቲያቸው በጥናት እንዳላካተተ ገልጿል።
የእኛ ጥናት ውስጥ በአጋጣሚ ሆነው ከቤተ እምነቶች ጋር የተያያዘ ቦታ አልነበረም። እኛ ጋር የነበረው ቦታ ለግሪን ኤሪያ ጤና ጥበቃ ጤና ጣቢያ ሊሰራበት የነበረ እንዲሁም ደግሞ የመንግስት የመሬት ባንክ ውስጥ የነበረ መሬት የተወረረበት በግለሰቦች የተወረረበትን ያካተተው።
ኢዜማ የከተማ አስተዳደሩ በጥናቱ ውጤት መሰረት ህገ ወጥ ተግባር ላይ የተሳተፉትን አካላት ወደ ህግ እንዲያቀርብ ስል ጠይቋል። የከተማ አስተዳደሩ በኩሉ ህገ ወጥ ስራውን የፈጸሙ ግለሰቦች በህግ እንዲጠየቁ ወደ ፌዴራል ጠቅላይ አቃቤ ህግና ለፌዴራል ፖሊስ ለምርመራ ጉዳዩን ማስተላለፉን ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ወደ ትግራይ ክልል ከትላንት ከሰዓት ጀምሮ የተቋረጠ የስልክ አገልግሎት ዛሬ ከሰዓት በኋላ እንደገና መጀመሩን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ አስታውቀዋል። ችግሩ የተከሰተው በማስተላለፊያ መስመር መቋረጥ ምክንያት መሆኑን የገለጹት ዋና ስራ አስኪያጇ በምን ሁኔታ እንደተፈጠረም እየተጠና መሆኑን አመልክተዋል። ከጦርነቱ በኋላ የተጠገነው የክልሉ የቴሌኮም መሰረተ ልማት በሙሉ አቅሙ በሚሰራበት ደረጃ ላይ አለመድረሱን ግን ጠቁመዋል። እስክንድር ፍሬው ዝርዝር ዘገባውን አድርሶናል።
ጦርነቱ ከተጀመረበት ጥቅምት 24 አንስቶ በመላው ትግራይ ተቋርጦ የነበረው የስልክ አገልግሎት በተወሰኑ አካባቢዎች እንደገና ይቀጥለው ባለፈው ታህሳስ ወር የመጀመሪያ ቀናት ነበር። እነሆ ከትናንት ከሰዓት በኋላ እስከ ዛሬ ከሰዓት በኋላ ደግሞ እንደገና ተቋርጦ ቆይቷል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ለአሜሪካ ድምጽ እንዳብራሩት ይሄኛው ግን በ24 ሰዓታት ውስጥ ተጠግኖ አገልግሎቱ እንደገና ተጀምሯል።
አሁን ሙሉ ለሙሉ አገልግሎት ሁሉም ጀምሯል። ከዚህ በቀደም አስመስተናቸው የነበሩ ጥገና ተጠናቆ አገልግሎት መስጠት የጀመሩ ቦታዎች በጠቅላላ ትላንትና በገጠመን የፋይበር መቆረጥ ምክንያት ተቋርጦ የነበረው አሁን ጥገናው አልቋል። ቀደም ብሎ ኢመርጀንሲ የምንለው ወይም እኛ ሪስቶሬሽን የምንለው ማለት ነው በማይክሮዌቭ በተወሰነ ደረጃ ማስጀመር ችለን ነበረ። በተጓዳኝ ደግሞ የተቋረጠውን ፋይበር ጥገና የሚያደርገው ቲም አጠናቋል አሁን። ስለዚህ አሁን የኢመርጀንሲው ዋናው እየሰሩ ስለሆነ ሁሉም አገልግሎት ጀምሯል ማለት ነው።
ዋና ስራ አስፈጻሚዋ አከለው እንዳብራሩት ትናንት የተከሰተው የስልክ አገልግሎት መቋረጥ ምክንያት የመቀሌውን ዋነኛ ጣቢያ ከሌሎች ጣቢያዎች ጋር የሚያገናኘው መስመር መቆረጡ ነው። በክልሉ ያለውንና በጦርነቱ ምክንያት ጉዳት የደረሰበትን የቴሌኮም መሰረተ ልማት የመጠገኑ ስራ አሁንም አለመጠናቀቁንም ዋና ስራ አስፈጻሚዋ አስተውሰዋል። ከታሳ 3 ቀን ጀምሮ አገልግሎት መስጠት የተጀመረው በሙሉ አቅም እንዳልሆነ አመልክተዋል። እሳቸው እንዳሉት አሁን ያለው አገልግሎት የመጠባበቂያ አገልግሎት መስጫ እንኳን በሌለበት ሁኔታ እየተሰጠ ያለ ነው።
ጊዜ ነው የሚቋረጠው በነገራችን ላይ በየአካባቢው በተለያየ ምክንያት በኮንስትራክሽን ኢንቴንሽናል ሳምታይምስ ናቹራል ይቋረጣል። ነገር ግን
በግንባታ አንዳንዴ ሆን ተብሎ እና በተፈጥሯዊ ሁኔታ ይቋረጣል። ከዚህ በፊት
ይቋረጣል። ነገር ግን አዘረጋጉ ቀደም ወርኪንጉ ሲቋረጥ ወደ ፕሮቴክሽኑ ስለሚሄድ ደንበኞቻችን እናንተ ፊል ሳታደርጉት አገልግሎቱን እንሰጣለን ማለት ነው። ይቀጥላል። እንደዚህ አይነት ወዲያው መቋረጡን አሁን በየቀኑ አለ። እንግዲህ በሀገሪቱ በተለያዩ ሙሉን ነው እንግዲህ ትራንስሚሽን ላይን ያለ ይቋረጣል።
ነገር ግን ዋናው ማስተላለፊያ ሲቋረጥ ወደ ሁለተኛው ይሄዳል።
ፕሮቴክሽን ራሱ ከተቋረጠ ሪስቶሬሽን አለ፣ ወደ ሪስቶሬሽን ይሄዳል።
ወደ ሶስተኛው
ኖርዝ ሪጅን ላይ ግን በተከሰተው ክራይሲስ እነዚህ አቅሞች ወደ ነበሩበት ወደ ሙሉ ካፓሲቲያቸው ሁሉም አልተመለሱ። ስለዚህ እዚህ ቦታ ላይ አሁን የተቋረጠው ትናንት ገጠመን የምንለው ፋይበር ካት ወደ ፕሮቴክሽን ይሄድ ነበረበት፣ ግን ፕሮቴክሽኑ ገና ተጠግኖ ያላለቀለት ስለሆነ ወጣ ማለት ነው ሙሉ በሙሉ።
የማስተላለፊያ መስመሮች ወይም የፋይበር መስመሮች በተፈጥሮ በግንባታ ምክንያት እንደዚሁም ሆን ተብሎ በሚሰነዘር ጥቃት ሊቆረጡ እንደሚችሉ ዋና ስራ አስፈጻሚዋ ፍሬህይወት ታምሩ ገልጸዋል። የትናንትናው የፋይበር መቆረጥ ምክንያት ምን እንደሆነ ግን ገና ከድምዳሜ ላይ አለመደረሱን የጠቆሙት በትግራይ ክልል ያሉ ዋነኛ የቴሌኮም አገልግሎት መስጫ ጣቢያዎቻቸው በመቀሌና በሽሬ የሚገኙት መሆናቸውን ዋና ስራ አስፈጻሚዋ ተናግረዋል። እስካሁን ያውን ባልተሟላቅም አገልግሎት እየሰጠ ያለው የመቀሌው ብቻ መሆኑንም ለጠቆሙት የሽሬውን የመጠገኑ ሂደት ምን ደረጃ ላይ እንደሚገኝ ግን አብራርተዋል።
ሽሬን ለመጠገን ይኸውልህ ከመቀሌ ወደ አብያብ ያለው መስመር በኦክጂደብሊዩ ላይን ከፍተኛ ጉዳት ነው የደረሰበት የነበረውና ረጅም ጊዜ ጉዳት መድረሱ ብቻ ሳይሆን ኦክጂደብሊዩ እንደሌሎቹ ቃ ስፔር ፓርት የምትይዘው አይነት አይደለም። በጣም ሬርሊ ጉዳት የሚደርስበት ነው። ከበን ኤሌክትሪክ ፓወር ከእኛ ቲም ጋር በመሆን 98 ኪሎ ሜትሩን ጠግነውታል። አሁን ከአብያብ ወደ ሽሬ ያለውን ደግሞ የሰራነን ያለ ነው ማለት ነው። ይሄ ከተደረገ ነው የሽሬ ኮር ሳይት መነሳት የሚችለው። ስለዚህ እሱ በጣም ወሳኝ ነው። በዚህ መሀል ግን አማራጮችን ደግሞ እየተጠቀምና ያለ ነው ማለት ነው። ይሄ ማለት አክሱም እና ሌሎቹንም ለማስነሳት የሽሬ ኮር ሳይት መነሳት ያስፈልገናል ማለት ነው። ስለዚህ ትራንስሚሽን ላይናችን ወይም ደግሞ ባክቦን ኔትወርክ ልንለው እንችላለን ኮር ሳይቶችን እና እነዚህ ቢቴሶቻችን ሁሉ የሚያገናኝ ነው። በመሬት እንሄዳለን፣ ደግሞ ኦክሲ ደግሞ በተወሰኑ ኤሪያዎች ላይ እንጠቀማለን። የእነዚህ ጥገና ሙሉ ለሙሉ አለመጠናቀቁ ሪሊያብል የሆነ ሰርቪስ ለመስጠት አስቸጋሪ ያደርገዋል።
አስተማማኝ የሆነ አገልግሎት ለመስጠት
ወርኪንግ ፕሮቴክሽን የምንላቸው ስለማይኖሩ የተጠገነው ወቅት ሲቆረጥ አሁንም እናንተን ፊል ታደርጉታላችሁ ማለት ነው። ቀደም ብሎ ግን እንደሱ አይደለም የነበረው። ስለዚህ በምን ያህል ፍጥነት በኖርዝ ሪጅን ያለው ቴሌኮም አገልግሎት ይመለሳል የሚለውን ጥያቄ ማብራሪያም ትሰጥ ተወሰነ ረዝም ያለ ጊዜ ሊፈጅብን ይችላል ስል አስተማማኝነቱን የጠበቀ አገልግሎት ወደ ነበረበት ለመመለስ ብዙ አቅርቦቶች አሁን ይጠይቃል። ከአዲስ አበባ በርካታ ሪሶርሶችን የጎደሉትን ለማሟላት እየላክነን ያለ ነው።
ይህም ሆኖ በትግራይ ክልል የነበረውን አገልግሎት ሙሉ በሙሉ ለማስጀመር የሚደረገው ጥረት ተጠናክሮ መቀጠሉን ዋና ስራ አስፈጻሚዋ ገልጸዋል።
አሁን እኛ ጥሩ እየሄደልን ነው፣ ጥሩ ጥገና እያደረግን ነው። ለምሳሌ እንደ መቀሌ፣ አዲግራት፣ ውቆ፣ ነጋሽ እነዚህ አካባቢ ላይና ደጋሙስ ቢግኒንግ ኦፍ ዘ ዊክ አስነስተን ነው የነበረው። ከሁለት ቀን በፊት አዲግራትና ደጋሙስ ላይ ባንኩንም ማስጀመር ችለናል። እሱ በጣም ጥሩ የሚባል ፕሮግረስ ነው የነበረው።
በአጠቃላይ አንደኛ በሙሉ አቅሙ እንዲሰራ ማድረግ የምትችሉት መቼ ነው? አሁን በጀመሩት አካባቢዎች ማለት ነው፣ አሁን አገልግሎቱ ባለባቸው። ሁለተኛው ደግሞ በአጠቃላይ በኖርዘርን ሪጅን ያሉት ወይም የሰሜን ቀጠና አገልግሎታችሁ በትግራይ ክልል ሙሉ በሙሉ የሚጀመረው መቼ ነው? ግምታዊ ሰሌዳ ካላችሁ።
እስክንድር፣ ይህን ለመለስ በጣም አስቸጋሪ ነው የሚሆነው። የአንዳንድ የጎደሉ እቃዎች ከሌላ ቦታ ማሟላት የምንችላቸው እያነሳን ማሟላት የምንችላቸው ሲሆኑ፣ አንዳንዶቹን ግን በአጭር ጊዜም ለማሟላት አስቸጋሪ ነው የሚሆኑት እና የጊዜ ሰሌዳ አስቀምጠን ደንበኞቻችን ለምሳሌ በሳምንት ውስጥ እንጨርሳለን ብለን ባንጨርስ ዲስአፖይንት ነው የምናደርጋቸው እና ዲስአፖይንት ከምናደርግ እኛ ያለውንን አቅም ሁሉ አሟጠን ነው እየተጠቀመን ያለ ነው። ሌሎች ቦታዎች ላይ ሪሶርስ እየወሰድን ያለ ነው። ሪሶርስ እንግዲህ ስንል የተለያዩ እቃዎች ናቸው እየጎደሉ ያሉት።
የተለያዩ ግብዓቶችን፣ አቅርቦቶችን እየወሰዳችሁ ነው?
አዎ፣ እንደምታውቀው ከሎካል ማርኬት ላይ የምንገዛው ነገር ወዲያው አይደለም። አንዳንዶች በስፔር ፓርት የምንይዛቸው እቃዎች ይሆናሉ። አንዳንዱ ደግሞ በስፔር ፓርት የሚያዝ ሳይሆን ዋና ካፓሲቲ ተብሎ ኢንቨስት የተደረገበት ወይም ደግሞ ተተከለ እቃ ይሆናል እና ከሌላ ቦታ እንደገና
አንዳንዱ ተለዋጭ እቃ ይኖረዋል፣ አንዳንዱ አይኖረውም ነው
አይኖረውም። እና ስለዚህ እንደሱ አይነት ስራዎች እየሰራንን ያለ ነው። በተቻለ ፍጥነት ግን አሁን የሚወጣ ቲም አለ ደግሞ በሽሬ ሳይድ። ስለዚህ ይሄኛው ቲም ደግሞ የሽሬን ኮርሳ ሲያስነሳ የተሻለ አቅም መፍጠር እንችላለን።
የሽሬን ጣቢያ ማለት ነው። የሽሬን ጣቢያ አንዱ የመቀሌ ነው፣ አንዱ የሽሬ ነው። ሁለቱ ናቸው ዋነኞቹ ትግራይ ውስጥ
ዋነኞቹ እነሱ ናቸው። እነሱን ካስነሳን ሌሎቹን ለማስነሳት ትልቅ እድል ይፈጥርልናል ማለት ነው። ስለዚህ በጀመርነው ፍጥነት አሁንም እንቀጥላለን። ከዚህ በተጨማሪም ከሴኪሪቲ አካላት ጋርም አብረን ከደህንነት አካላት ጋር አብረን እየሰራ ነው። ለ24 ሰዓት መሰራት ይኖርበታል ግን 24 ሰዓት ለመስራት ደግሞ የሚያመች ሁኔታ አይደለም በአንዳንድ ቦታዎች አለው። ስለዚህ የሴኪሪቲ አፓራቶችን በአካል ተጠቅመን 24 ሰዓት ለመስራት እንግዲህ አሁን ከቢሮ ከኔም ደብዳቤ እያወጣንን ያለ ነው እና እንደ አይነት ችግሮች ሲገጥሙን በሌሊትም ተዘዋውረ እንድንሰራ ይፈቀድልንም ጭምር ማለት ነው እና አስፈላጊውን ስኮርት እንዲኖረ እሱን ስናደርግ ምናልባት የተሻለ ጥገና ለማከናወን እንችል ይሆናል ብለን እናስባለን።
ፍሬወት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ፣ በጣም አመሰግናለሁ በአሜሪካ ድምጽ ሬዲዮ አድማጮች ስም።
እኔም አመሰግናለሁ እስክንድር፣ መልካም ቀን።
በትግራይ ክልል ከትናንት ከሰዓት በኋላ ጀምሮ የተቋረጠው የስልክ አገልግሎት ዛሬ ከሰዓት በኋላ እንደገና መጀመሩን ማረጋገጥ ተችሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ኤርትራ ለስልጠና የተላኩ የሶማሊያ ወታደሮች በምስጢር በኢትዮጵያ የትግራይ ክልል በተካሄደው ውጊያ እንዲሳተፉ ተደርገዋል፣ ሞተዋልም መባሉን ተከትሎ የሶማሊያ ፕሬዚደንት መሐመድ አብዱላሂ ፎርማጆ በጉዳዩ ዙሪያ ማብራሪያ እንዲሰጡ በሀገራቸው ምክር ቤት አባላት ተጠይቀዋል። የሶማሊያው ፕሬዚደንት ጽህፈት ቤት ክሱን አስተባብሏል። መሐመድ ካሂዩ ከሞቅዲሾ ባጠናቀረው ዘገባ እንደገለጸው ሶማሊያውያን ወታደሮች በኢትዮጵያ ውጊያ ተሳትፈዋል። ከ370 በላይ ሞተዋል ያሉት አንድ የቀድሞ የሶማሊያ የብሔራዊ ደህንነት ምክትል ኃላፊና ወታደሮቹ ልጆቻችን ጠፍቶብናል ያሉ ወላጆች ናቸው። ሪፖርቱን ቆንጅታዬ ታቀርበዋለች።
ወደ ኤርትራ ለወታደራዊ ስልጠና ተልከው የነበሩ ልጆቻችን በሚስጥር በኢትዮጵያ ትግራይ ክልል ግጭት እንዲዋጉ ሳይላኩብን አልቀሩም ብለው እንደሚሰጉ ነው የወታደሮቹ ወላጆች የሚናገሩት። ልጆቻችን የት እንዳሉ ይንገሩን ብለው የሀገራቸውን ፕሬዚደንት መሐመድ አብዱላሂ ፈርማጆን ባለፈው አርብ ሞቃዲሾ ውስጥ ሰልፍ ወጥተው ጠይቀዋል። ማርያም አህመድ ልጄ ወደ ኤርትራ ከሄደ ከአመት በላይ ሆኖታል ብለዋል። እሳቸውም ሆኑ ሌሎቹ እናቶች ታዲያ ልጆቻቸው ወደ ኤርትራ ከሄዱ ወዲህ ድምጻቸውን ሰምተው እንደማያውቁ ነው የሚናገሩት።
ኢናን ሀይያልኪ አነገ መቀን ለቦደ ኩንቶበን ኢሰጋልክ ብሽ ቶበናት ለባትን ከዚ ነገተ
ልጆቻችን ኤርትራ ከሄዱ ባለፈው ህዳር አመት አለፋቸው። ከዚያ ወዲህ ፈጽሞ አግኝተናቸው አናውቅም፣ ጠፍተውብናል ያሉት ማርያም አህመድ ምን ሆነው ይሆን ብለን እንሰጋለንና አንበላም፣ አንጠጣም፣ እንቅልፍም አይወስደንም ብለዋል። የደረሱበትን በአስቸኳይ ይንገሩን ያሉት ማርያም ፕሬዚዳንቱ፣ ጠቅላይ ሚኒስትሩና ሌሎችም የመንግስቱ ባለስልጣናት ልጆቻችን በህይወት ካሉ ሞተውም ከሆነ ቁርጡን ቶሎ ያሳውቁን ብለን እየጠየቅን ነው ብለዋል። የሶማሊያ ብሔራዊ ደህንነትና ጸጥታ ቢሮ ምክትል ስራ አስኪያጅ የነበሩት አብዲሳላም ዩሱፍ ወሊድ ከ370 በላይ የሶማሊያ ወታደሮች በትግራይ ውጊያ ላይ ተገድለዋል ብለው ሰሞኑን መናገራቸው የወታደሮቹን ቤተሰቦች ስጋት አባብሶታል። ጉሌድ በሶማሊያ የዜና ማሰራጫ ላይ ወጥተው ባሰሙት ወንጀላ ያቀረቡት ቀጥተኛ ማስረጃ የለም። ለቱም የሶማሊያም የኢትዮጵያ መንግስታት በትግራይ ግጭት የሶማሊያ ወታደሮች አልተሳተፉም ብለው ክሱን አስተባብለዋል። የሶማሊያ የማስታወቂያ ሚኒስትር ኦስማን ዱቤ ወንጀላውን መሰረተ ቢስ ብለውታል።
አሁን ሀልከን ደውለታን ከአደይነና ወራርከ ኩትሩ ኩተንታ ከበናውርካ እንላውያልካ እንግዲህ የሲያሰደ የቀናህሲጋ
አብራሩ ተብለን እየተጠየቅን ያለ ነው መሰረተ ቢስ ወንጀላ ነው። ኤርትራ ውስጥ ለወታደራዊ ስልጠና የተላኩ ወታደሮች በትግራይ የኢትዮጵያ ግንባር ተሰልፈው ተዋግተዋል የሚለው በፖለቲካ የተነሳሳ ክስ ነው ያሉት የሶማሊያ የማስታወቂያ ሚኒስትሩ በትግራይ ወታደራዊ እርምጃ ለጦር ኃይላችን ድጋፍ የሚሰጡ ወታደሮች ላኩልን ብላ ኢትዮጵያ ፈጽሞ አልጠየቀችንም ብለዋል። ያም ሆኖ የሶማሊያ ምክር ቤታዊ ኮሚቴ ፕሬዝዳንት አብዱላሂ ፈርማጆ ወደ ኤርትራ የተላኩት ወታደሮች የት እንዳሉ ማብራሪያ እንዲሰጡ ጠይቋቸዋል። ጉዳዩን የሚያጣራ ቡድን ወደ አስመራ እንዲልኩም የምክር ቤቱ የውጭ ጉዳዮችና የመከላከያ ኮሚቴው ፕሬዝዳንቱን አሳስቧቸዋል። ኤርትራ ያሉት ወታደሮች ከቤተሰቦቻቸው ሊገናኙ ያልቻሉበት ምክንያት ሊኖር እንደሚችል የሚናገሩ አንዳንድ የሶማሊያ የምክር ቤት አባላትም አሉ። አንዱ የፓርላማው የመከላከያ ኮሚቴ አባል የሆኑት ዳሂር አሚን ጄሶ ናቸው እንዲህ ይላሉ።
ፕሮንቲ ዊልሽ ተወበርክ ያደ ኡብላሚ ሲዳ አን ኦጋሃይ አልሰን የሖጋ ጋር ጀራጀራ ጋር ኦልሕ ብሎት መቀናጀራ።
ኤርትራ ውስጥ ለአዲሶቹ ምልምል ወታደሮች የሚሰጠው ስልጠና በኮሮና ቫይረስ ወረርሽኙ ምክንያት ተቋርጦ እንደገና መቀጠሉን አስታውሰው ያለምንም ግንኙነት እዚያው ለረጅም ጊዜ የቆዩበት በዚያ ምክንያት ሊሆን ይችላል ያሉት የምክር ቤት አባሉ ወታደሮቹ ሀገራቸውን ለመጠበቅ በበለጠ ጀግንነት ዝግጁ ሆነው ተመልሰው ከቤተሰቦቻቸው ጋር እንደሚቀላቀሉ ተስፋ እናደርጋለን ሲሉ ተደምጠዋል። ፕሬዚደንት አብዱላሂ ፈርማጆ በወታደሮቹ ወላጆች በተጠየቁት መሰረት ወታደሮቹ የት እንዳሉ ማብራሪያ ይሰጡም እንደሆን ወይም ደግሞ ቤተሰቦቻቸው እንዲረጋጉ እንዲያነጋግሯቸው ሊደረግ እቅድ ተይዞ እንደሆነ ግን ለጊዜው የታወቀ ነገር የለም።
የዩናይትድ ስቴትስ የተወካዮች ምክር ቤት በትናንትናው ዕለት ፕሬዚደንት ጆ ባይደን የአሜሪካ ውጭ ጉዳይ ሚኒስቴሩን እንዲመሩ ያጯቸውን አንቶኒ ብሊንከን ሹመት አጽድቋል። የአሜሪካ ድምፅ የምክር ቤቱ ዘጋቢ ካትሪን ጊብሰን እንደዘገበችው የሀገሪቱ ቁንጮ ዲፕሎማት ሆነው የተሰየሙት ብሊንከን በርካታ ዓለም አቀፋዊ ተግዳሮቶች ይገጥሟቸዋል። ዝርዝር ዘገባውን ደረጀ ደስታ ያቀርበዋል።
አንቶኒ ብሊንከን አሁን የአገሪቱ 71ኛ የውጭ ጉዳይ ሚኒስትር ሆነው ተሹመዋል።
The nays are 22. The nomination is confirmed.
አሜሪካ ትቅደም የሚለው የትራምፕ አስተዳደር የውጭ ግንኙነት ፖሊሲ አቅጣጫ መቀየሩ በተነገረበት ሁኔታ ውስጥ የዩናይትድ ስቴትስ እንደራሴዎች ምክር ቤት የብሊንከንን ሹመት 78-22 በሆነ ድምጽ አጽድቆላቸዋል። ብሊንከን በተለይ ከዲሞክራቶቹ የምክር ቤት አባላት ብዙ ድጋፍ ተችሯቸዋል። የእንደራሴዎቹ ምክር ቤት መሪ ሻክ ሹመር እንዲህ ብለዋል።
Mr. Blinken is just the right person to rebuild and reassert America's national security prerogatives on the global stage and reestablish the first instrument of American power, diplomacy.
Blinken ባለም አቀፍ ደረጃ የአሜሪካን ብሔራዊ ደህንነት እንደገና ለመገንባትና ለማረጋጋት የአሜሪካ ቀዳሚ ጉልበት የሆነውን ዲፕሎማሲ እንደገና ለመመስረት ትክክለኛ ሰው ናቸው።
ብሊንከን በውጭ ጉዳይ ፖሊሲ ረገድ በምክር ቤቱም ሆነ በፕሬዝደንት ኦባማ አስተዳደር እንደ ምክትል ውጭ ጉዳይ ሚኒስትር ሆነው ለአስርት ዓመታት ያገለገሉበት የሥራ ልምድ አላቸው። ይህን የሥራ ልምድ ግን አንዳንዶቹ የሪፐብሊካን አባላት አሜሪካ ያንኑ የተለመደውን የውጭ ጉዳይ ፖሊሲ ብቻ ይዛ እንድትጓዝ የሚያደርግ ነው በማለት ይተቻሉ። በምክር ቤቱ የሪፐብሊካን አባል ራንድ ፖል ከነዚህ አንዱ ናቸው።
Mr. Blinken has been a full-throated advocate of military intervention in the Middle East for 20 years.
ብሊንከን ላለፉት 20 አመታት የዘለቀውን በመካከለኛው ምስራቅ የሚካሄደውን ወታደራዊ ጣልቃ ገብነት ሲደግፉ የነበሩ ናቸው። አዲስ ፖሊሲ መጣልናል ብለን የምንጠብቅ ከሆነ ራሳችንን ነው የምናሞኘው የነበረው ነው የሚቀጥለው።
የብሊንከንን ሹመት የደገፉት ሌላኛው ሪፐብሊካን የምክር ቤት አባል ጂም ሪስች ብሊንከን በኢራኑ የኒኩለር ስምምነት ላይ ያላቸውን አቋም ግን እንደሚቃወሙ አስታውቀዋል።
The JCPOA was a colossal failure and a real blunder for American policy overseas.
ከኢራን ጋር የተደረገው ዓለም አቀፍ የኒኩሌር ስምምነት መርሃ ግብር ለአሜሪካ ትልቅ ውድቀትና የውጭ ፖሊሲውንም ያበላሸ ነው። ከብሊንከን ጋር ስንነጋገር ይህንን አመለካከት አይጋሩም። ለነገሩ አሁንም ከፕሬዝዳንቱ ጋር ያንኑ ቀውስ ተሸክመው በመስራት ወደዚያው ወደ ነበረው ስምምነት ይመልሱናል።
ብሊንከን ባለፈው ሳምንት ለምክር ቤቱ አባላት ሲናገሩ አገራቸው ከቻይና ጋር ያላት ግንኙነት ቅድሚያ የሚሰጡት ጉዳይ መሆኑን አስታውቀዋል።
We have to start by approaching China from a position of strength, not weakness. And the good news is our ability to do that is largely within our control.
ቻይናን መቅረብ ያለብን ከጥንካሬያችን ተነስተን ነው፣ ከድክመት አይደለም። መልካሙ ዜና ያንን የማድረግ አቅማችን በአብዛኛው በእኛ ቁጥጥር ስር ነው። አብረን ስንሰራ ጥንካሬያችን ነው። አጋሮቻችንን ማናናቅ የለብንም። የቻይናን ጉዳይ ስናስተናግድ የጥንካሬያችን ምንጭ የሚሆነው ይህ ትብብር ነው።
ተንታኞች እንደሚሉት ብሊንከን ታምሶ የነበረውን የአሜሪካ ውጭ ጉዳይ ሚኒስቴር እንደገና ማቋቋሙ ሌላው ፈተና እንደሚሆንባቸው ተናግረዋል። ከሴንተር ኦፍ አሜሪካን ፕሮግረስ ወይም የአሜሪካ ተራማጅ ማህበር ከሚባለው ማዕከል ብራያን ካቱሊስ እንዲህ ይላሉ።
After 4 years of Pompeo and Tillerson and Trump, I think morale is quite low. But then it's a longer standing problem.
ከአራት አመታቱ የፖምፒዮ ቴለርስና ትራምፕ አስተዳደር በኋላ የነበረው ሞራል እጅግ ቀዝቃዛ ነው። ይሁን እንጂ የዲፕሎማቲክ ቡድን አባላት የሚሰማቸው ስሜት የቆየ ነው። በአሜሪካ መከላከያ ሚኒስቴር ፔንታገንና በሰራዊቱ ዘንድ አሜሪካ የውጭ ዲፕሎማሲ በመወሰንም ሆነ ዓለም አቀፋዊ ጉዳዮችን በሚመለከት ረገድ ለረጅም ጊዜ ከኋላ እንዲቀሩ መደረጋቸው ይሰማቸዋል።
ያለምንም ችግር በምክር ቤቱ የቀረቡላቸውን ጥያቄዎች አልፈው ለስልጣን የበቁት ብሊንከን እነዚያ ፈተናዎች እንደሚጠብቋቸው ግን ተገምቷል። ዲሞክራቱ ሴኔተር ባብ ማንዴዝ እንዲህ ይላሉ።
He has thoughtful, willing, able to grapple with the most complex challenging issues facing our country and committed to engaging Congress and he did so on both sides of the aisle.
አርቆ አስተዋይ ናቸው። አገራችንን የገጠማትን ውስብስብና ፈታኝ ፈተናዎችን ለመቋቋም እንዲሁም ኮንግረስን በማሳተፍ ይሰራሉ። ከሁለቱም ተቃራኒ ወገኖች ጋርም ያደረጉት እሱን ነው።
ብሊንከን ባለፈው ሳምንት ውስጥ ሹመታቸው ከጸደቀላቸው የፕሬዝደንት ባይደን የካቢኔ አባላት ጋር አራተኛ ሰው ናቸው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የዜናና የመጽሔት ክፍለ ጊዜያችን እዚህ ላይ አብቅቷል። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ኢትዮጵያውያን በአሜሪካ ባለፈው ፕሮግራማችን የመጀመሪያው ክፍል እንዳቀረብነው በቅርቡ በጆርጂያ ክፍለ ግዛት የተደረገው የተወካዮች ምክር ቤት ምርጫ የመላው ዩናይትድ ስቴትስ ትኩረት ስቦ እንደነበረ ይታወቃል። የጆርጂያ ክፍለ ግዛት በምክር ቤት አባላት ብቻ ሳይሆን በፕሬዝዳንታዊው ምርጫም ፕሬዝዳንቱን ለድል ካበቁት ክፍለ ግዛቶች አንዷ መሆኗም ይታወቃል። በዚህ ምርጫ የዲሞክራቲክ ፓርቲ እጩዎች የሆኑት ራፋኤል ዎርኖክ እና ጆን ኦሴፍ የተባሉት አሸንፈዋል። ይህም ውጤት በሪፐብሊካውያን ፓርቲ ቁጥጥር ስር የነበረው ምክር ቤት ወደ ዲሞክራቶች የበላይነት እንዲዛወር አድርጓል። በእነዚህም ሁለት ምርጫዎች በተለይም በቅርቡ በተደረገው ወሳኙ የሕግ መወሰኛ ምክር ቤት አባላት ምርጫ በሺዎች የሚቆጠሩ ትውልደ ኢትዮጵያና ኤርትራውያን ከፍተኛ ተሳትፎ የነበራቸው መሆኑ ተመልክቷል። ከነሱም መካከል ትውልደ ኢትዮጵያዋ ወይዘሮ ቤተልሔም ተመስገን ፊልሚንግ እና ትውልድ ኤርትራዋ ወይዘሪት ሀና ገብረስላሴን እንዲሁም ከአትላንታ የአድማስ ሬዲዮ ጋዜጠኛ ዳዊት ከበደ ወዮሳን ያነጋገረው ደረጀ ደስታ ሁለተኛውንና የመጨረሻውን ክፍል ያቀርባል።
በማህበረሰብ እንቅስቃሴ ውስጥ ንቁ ተሳታፊ የሆነችው ሀና ገብረስላሴ በኢትዮጵያና ኤርትራውያን ህብረት ለጆርጂያ ሲሰሩ በፓርቲዎቹ የመረጃ ቋት ውስጥ ያሉትን የኢትዮጵያውያንና ኤርትራዊ ስሞችና ስልኮች ቁጥር አውጥተው ለቅስቀሳ የተጠቀሙበት መሆኑን ገልጻለች።
The specific outreach we did Ethiopians and Eritreans for Georgia is really phenomenal because we were able to partner with the Cap County Democrats and we were able to access
DeKalb County ዴሞክራቶች ጋር በጋራ ለመስራትና እነሱ ያላቸውን ዳታ ለመጠቀም ይችላል። ያ በሽዎች የሚቆጠሩ ኢትዮጵያውያንና ኤርትራውያን ስሞችን ለይተን እንድንወጣና እነሱ ላይ ብቻ እንድናተኩር አስችሉናል። እነሱ ያሉበትን ቦታ ለማግኘት የህትመት ውጤቶችን ለማደል የመረጃ ቋቶችን ማግኘት እና በየስልካቸው ለመደወል እንዲሁም የቴክስት መልእክቶችን ለመስደድ አስችሎናል።
One of the organizers with the coalition, so we worked together and collectively as a coalition we reached 12,000 voters. 12,000 voters through like I said canvassing, phone banking, text banking, voter drives and
ቅድም በዘረዘርኳቸው መንገዶች ወደ 12,000 መራጮች ዘንድ መድረስ ችለናል። በስድስት ሳምንታት ውስጥ በግሌ ብቻ እንኳን ወደ 1000 የሚቆጠሩ ሰዎች ዘንድ ተገናኝቼ ሰርቼ ሊሆን ይችላል። የሰራነው ግን በቡድን ነው።
በአትላንታ የአድማስ ሬዲዮ ጋዜጠኛ ዳዊት ከበደ ወየሳ የፕሬዝዳንታዊውንም ሆነ የህግ መወሰኛ ምክር ቤት አባላቱን ምርጫ በቅርበት ሲከታተል ባለሙያዎችንም ሲያወያይ ቆይቷል።
እንግዲህ እኔ በመሰራበት የአድማስ ሬዲዮ ወይም ደግሞ በአጠቃላይ በሚዲያ ላይ በመናገረው እንቅስቃሴ የራሳችንን አቋም ወይም ደግሞ የምንመርጠው ፓርቲ ቢኖርም በአብዛኛው ስናደርግ የነበረው ግን ህዝቡ ወጥቶ ምርጫውን ወይም ደግሞ የዚህ ዲሞክራቲክ ፕሮሰስ ወይም ሂደቱን የዲሞክራሲውን ፕሮሰስ እንዲያጣጥመው እንዲጠቀምበት ለማድረግ ከምዝገባ ጀምሮ በጊዜ ሄዶ የመምረጡን ስራ እንዲሰራ በተለይ በሚዲያ ደረጃ ቅስቀሳ ስናደርግ ነበር።
ጋዜጠኛ ዳዊት መራጮች አንድን የፖለቲካ ፓርቲ ብቻ ለይተው እንዲመርጡ ወይም እንዲደግፉ ሳይሆን የፖለቲካ ፓርቲዎቹ የቆሙለትን ዓላማ ለህዝቡ እንዲገልጹ እንዲሁም በምርጫው ሂደት የተሳተፉ ሰዎችንም ሆነ በምርጫው ዙሪያ ስለተነሱ የመከራከሪያ ሐሳቦች በተለይ በፕሬዝዳንታዊ ምርጫ ወቅት ማህበረሰቡን ሲያወያይ እንደነበር ይገልጻል።
በተቻለ መጠን ስናደርግ የነበረው ልክ እንደ አሜሪካኖች እርስ በርስ ዲቤት ወይም ደግሞ የምርጫ ክርክር እንዲያደርጉ በቂ የሆነ ጊዜ በመስጠት ነበር በሬዲዮ ሽፋን የሰጠናቸው እና ከሪፐብሊካን የሚወክሉ ወይም ደግሞ መደገር እንደግፋለን የሚሉ ኢትዮጵያኖች እና በሌላ በኩል ደግሞ ዲሞክራቶችን እንደግፋለን የሚሉ ኢትዮጵያኖችን በየሳምንቱ በማቅረብ ዲቤት እንዲያደርጉ ወይም ክርክር እንዲያደርጉ ሁለት ነገሮች ነው ስናወያይ ነበር። አንደኛው እዚህ ያለው ህብረተሰብ እንደ ኢትዮጵያዊ ምን ሊጠቀም ይችላል? የኢትዮጵያ ህብረተሰብ ወይም ኮሚኒቲ ምንድን ነው ተጠቃሚነቱ በእነዚህ ምርጫዎች? አንደኛ። ሁለተኛ ነገር ደግሞ የምናነሳው የነበረው እንደ አገር ደግሞ አገራችን ኢትዮጵያ ደግሞ ወይም የኢትዮጵያ መንግስትና ህዝብ የትኛው አካል ቢመረጥ ይጠቅመዋል የሚል ምልከታ ነበር ያደረግነው እና በሁለቱም መስመር ሰዎች እንዲከራከሩ አድርገን በመጨረሻ ላይ ሰው የመረጠውን መርጧል። ነገር ግን እንግዲህ ምርጫውን ለሰው ነው ስምንተው የኛ ስራ የነበረው እንዲህ የሚዲያ ሰዎች እንደመሆናችን መጠን ሁኔታዎችን ማመቻቸት ነበር። ያን አመቻችተን ለሪፐብሊካኖችም ለዲሞክራቶችም ክርክሩን እንዲያደርጉ አድርገናል። ግን ያው እንዳልኩት መራጩ ነው የሚያውቀው ከዛ በኋላ ሄዶ ማን እንደመረጠ። በግሌ ብጠይቀኝ እኔ ማንን እንደመረጥኩ ልነግርህ እችላለሁ። ነገር ግን በእኛ በኩል እንደ ሚዲያ የሰራናቸው ዋና ዋና ስራዎች እነዚህ ነበሩ።
ዳዊት በአትላንታ የኢትዮጵያ ኮሚኒቲ ማዕከል በምርጫ ዙሪያ የተለያዩ እንግዶችንና እጩዎችን ራሳቸውን በመጋበዝ የተለያዩ ዝግጅቶችን በማድረግ ከፍተኛ ስራ መስራቱን ገልጧል። ከጆርጂያ ውጪ በአገር አቀፍ ደረጃ ይንቀሳቀሱ የነበሩ አክቲቪስቶችም ልክ እንደ ፕሬዝዳንታዊ ምርጫ በሴኔት አባላቱ ምርጫ ወቅት ከርቀት ሆነው በተለያየ መንገድ አትላንታ ከነበሩ ኢትዮጵያውያን ጋር ይሰሩ ያስተባብሩ እንደነበር ተናግሯል። ወይዘሮ ቤተልሔም ተመስገን ጆርጂያ ውስጥ ከ30 እስከ 40 ሺህ የሚገመቱ ኢትዮጵያውያን ይኖራሉ የሚል ግምት መኖሩን ጠቅሰዋል። ከዚያ ውስጥ ትክክለኛው አሃዝ ባይኖርም ቢያንስ 18000 የሚሆኑ የመምረጥ መብት እንዳላቸው ይታመናል። በዚህ ምርጫ ወቅት ትውልደ ኢትዮጵያውያንና ኤርትራውያንን ጨምሮ የሶማሊያና የሌሎች አፍሪካውያን ማህበረሰብ አባላት እንዲመርጡ ለማድረግ በበጎ ፈቃድ አስተባባሪነት የተሳተፉ ወደ 100 የሚደርሱ የተለያዩ አገር ዜጎች መኖራቸውን በጉዳዩ ዙሪያ ያነጋገርኳቸው ገልጠውልኛል። ሁሉም አስተባባሪዎች በኩል ደረጃ ይሳተፋሉ ባይባልም እንደ ቤተልሔም ያሉት በግላቸው እንዲመርጡ ያግባቧቸው ሰዎች ምን ያህል እንደሆኑ ጠይቂያቸው ነበር። እንዲህ መልሰዋል ቤተልሔም።
ለምሳሌ በስልክ በመደወል ብቻ 200 ወይ 300 ሰዎች ለበለ እኔ በግሌ የደወልኩት። ከዛ በላይ ግን ልክ ቅስቀሳው ሲጀመር አንድ የኢትዮጵያዊ የሆነ ሱቅ አለ፣ ማርክ ማለዳ ማርክ ይባላል። እዛ ቅዳሜ ከጠዋት ጀምሮ እስከ ከሰዓት በኋላ ድረስ እየሄድኩኝ ለሶስት ለአራት ያህል ቅዳሜዎች እሰጥ ነበር ወረቀት። እዛ መጥተው እንጀራ ለሚገዙ፣ ምግብ ለሚገዙ፣ አላልም አንዳንድ ነገር ለሚገዙ ሰዎች ሲመጡ እዛ ሆኜ ካልተመዘገቡ እንዲመዘገቡ ሰጥቻለሁኝ እንደዚህ እንደዚህ አድርጉ ብዬ። ከተመዘገቡ ደግሞ በዚህ ጊዜ ነው ምርጫው።
ምን ይሉ ነበረ? ኢትዮጵያውያን ለምሳሌ ደውሉላቸው ወይ ስታገኟቸው በምርጫ ተሳተፉ ስትሏቸው ምን ምላሽ ነበረ የሚሰጧችሁ? ኢትዮጵያውያን ወይም ኤርትራውያን ቢሆኑ
ብዙዎቹ በጣም የገረማቸው፣ ምክንያቱም ያው እዚህ ሀገር ምረጡና ውጡ ሲባል የዚህ ሀገር ሰዎች ነው የሚደውሉት፣ ማለት በእንግሊዝኛ አንቋ ማለት ነው። ግን የራሳቸው ሰው እየደወለ እኔ ለምሳሌ አንድ ሰው ብደውል ስማቸው ወይዘሮ ሰላማዊት ከሆነ ስደውልላቸው ወይዘሮ ሰላማዊት አሉ ወይ ስል በቃ በጣም የደስ የአነጋገራቸው አዎ እኔ ነኝ። እኔ ደግሞ ከዛ በኋላ እንደምን ዋሉ ስል በአማርኛ እግዚአብሔር ይመስገን ደህና ነኝ። እና በጣም በስልክ ነው የምናገረው፣ ግን ያስታውቃል የፊታቸው እንደ ደስ እንደሚላቸው ያስታውቃል በድምጻቸው ብቻ። ምክንያቱም ቅድም እንዳልኩ እንደዚህ አይነት ነገር ተደርጎ አይታወቅም። ምርጫ ውጡ ሲባል ያው በእንግሊዝኛ ነው የዚህ ሀገር ሰው የሚደውልላቸው፣ ግን የራሳችን ሰው በምናገው ቋንቋ በአማርኛ ሲሆን በጣም ብዙ ሰው በጣም ነው ደስ ያለው። አንደኛ ለመነጋገር በጣም ደስ ባቸዋል። ሁለተኛ ደግሞ ጥያቄ ካላቸው አንዳንድ ነገር ካልገባቸው የራስን ሰው መጠየቅ በጣም ደስ ይላል። ቋንቋውም ሁሉ ነገር ስላለ እና አንዱ ደስ ያለኝ ነገር እሱ ነው። እንደዚህ መገናኘታችን በአማርኛ ስናወራ እንደዚህ ነው ስንላቸው ብዙ ሰዎች እንደዚህ እንደምታደርጉ አላወቅም ነበረ። በጣም ደስ የሚል ነገር ነው። የሀገሬ ሰው ማ ከደወለ እመርጣለሁ፣ አንቺ ደውለሽ ምረጥ ካልሽኛ የሀገሬ ሰው እንዴት እምቢላለሁ? አታስቢ፣ ችግር የለም። እኔም ብቻ ሳልሆን ለባለቤቴም፣ ለልጆቼም፣ ለማውቀው ሰው ሁሉ ውጡና ምረጡ እላለሁ በሚል በጣም ደስ በሚል ሁኔታ ነበረ የምናደርገው።
አድማጮቻችን፣ ውይይታችን በዚህ አላበቃም። ሙሉን ዝግጅት በድረገጽና ማህበራዊ ሚዲያዎቻችን ላይ መከታተል ትችላላችሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። መልካም ቀን።
ውድ አድማጮች፣ የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍስሃዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም ደህና ደሩ። ንግስት እንገናኝ። ደህና ቆዩን። Thank you.